ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.ኦርግ በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ነሐሴ 7 ቀን 2013 ዓመተ ምህረት ነው። ፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ነሐሴ 7 ቀን 619 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ? በየሳምንቱ አርብ ከአድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና።
በአማራውና በአፋር አካባቢዎች ከወያኔ ቡድን ታጣቂዎች ጋር ስለሚካሄደው ጦርነት የተለያዩ መረጃዎች እየተሰጡ ቢሆንም ጦርነቱ እየቀጠለ መሄዱ ግን እየተረጋገጠ ሆኖ ተገኝቷል። በየአካባቢው የወያኔ ቡድን ድል ሆነ ተብሎ ከተነገረ በኋላ የቡድን ታጣቂ ኃይሎች በየቦታው እየተንቀሳቀሱ እንደገና ስጋት መሆናቸው በየጊዜው እየተነገረ ሲሆን መጀመሪያም ቢሆን መረጃዎቹ ወይ ትክክል አይደሉም ወይ የተጋነኑ ናቸው፣ አሊያም የወያኔ ቡድን በመጀመሪያው ጊዜዎች የተወሰኑ ታጣቂዎችን መስዋዕት አድርጎ በኋላ መጠነ ሰፊ ወታደራዊ እንቅስቃሴ በማድረግ ታክቲክ እየተጠቀመ ሳይሆን አይቀርም የሚሉ በርካታዎች ናቸው። ሰሞኑን ከወያኔ ጋር በተደረገው ጦርነት ብቻ ከየአካባቢው የተፈናቀሉ ዜጎች ቁጥር ከ300,000 ማለፉን መረጃዎች ይጠቁማሉ። እነዚህን ተፈናቃዮች በአፋርና በአማራ አካባቢ ተጠልለው የሚገኙ ሲሆን ከመጠለያ እጦት ሌላ የምግብ ችግርም እንዳለባቸው ተፈናቃዮቹ ለዜና ተቋሞች ገልጿል። በተያያዘ ዜና ከጥቂት ወራት በፊት በኦዴድ ኦነግ አሸባሪዎች ከተማቸው ተቃጥሎ ወድሞ ከቤት ንብረታቸው ተፈናቅለው የነበሩ የአጣዬ ከተማ ነዋሪዎች አሁንም ችግር ውስጥ መሆናቸው ተዘግቧል። ከአጣዬ ገጠራማ አካባቢዎች የተፈናቀሉ ሰዎች ብዙዎቹ ወደ የቤታቸው ቢመለሱም በአጣዬ ከተማ በተቃጠሉትና በፈረሱት 9600 ቤቶች ውስጥ ይኖሩ የነበሩ ተፈናቃዮች አሁንም በየቦታው በየዘመድ ቤት ተጠልለው በከፍተኛ ችግር ውስጥ የሚኖሩ መሆናቸውን ተፈናቃዮቹ መልሶ ለማቋቋም ጥረት የሚያደርጉ ወገኖች ለዜና ተቋሞች ገልጿል። የአገዛዙ ባለስልጣኖች በቸለተኝነት እስካሁን የተፈናቃዮችን ቤት ሰርተው አለመስራታቸው የተጠበቀ የዘረኝነት ተግባራቸው ሲሆን ቤቶችን ለመስራት መጀመሪያ ተገምቶ የነበሩ የ475,000 ብር ወጪ ግምት በዋጋቸው መናር የተነሳ ወደ 905,000 ከፍ ማለቱን በእርዳታ ስራ ላይ የተሰማሩ ዜጎች ለዜና ተቋሞች ገልጸዋል። ከተለያዩ ቦታዎች መጥተው በትግራይ ዩኒቨርሲቲዎች ሲማሩ የነበሩ 10164 ተማሪዎች ከትግራይ ለማስወጣት መቻሉ ተገልጿል። ተማሪዎቹ ትምህርታቸውን ሲከታተሉ የነበሩ በአክሱም፣ በአዲግራት፣ በመቀሌና በራያ ዩኒቨርሲቲ ሲሆን የቀሩ ተማሪዎች መኖራቸውንም አለመኖራቸው አልታወቀም። እነዚህ ተማሪዎች በህይወት መውጣታቸው ከፍተኛ ጭንቀት ውስጥ ለቆዩ ወላጆቻቸው ደስታ ሲሆን አገዛዙ ተማሪዎችና ሌሎችም ዜጎችን በቅድሚያ ሳያስወጣ ወታደሮችን በተስፋ ማስወጣቱ እስካሁን እንቆቅልሽ እንደሆነ አለ። ከአዲስ አበባ ወደ ጎጃም በሚወስደው መንገድ ላይ አባይ በረሃ ተብሎ የሚታወቀውና ልዩ ስሙ ፍልቅልቅ በሚባለው አካባቢ በተከሰተው የመሬት መሸራተት ትላልቅ የአለት ድንጋዮች ፈራርሰው መንገዱን በመዝጋታቸው የትራንስፖርት አገልግሎት ተቋረጠ መሆኑን ታውቋል። አለቶቹ ከመንገዱ ተነስተው መንገዱን ለትራፊክ ክፍት እስኪሆን ድረስ ከፍተኛ ችግር መፈጠሩን አልቀረም። በአፍሪካ ሀገር በኮቪድ-19 የተያዙ ሰዎች ቁጥር ከ7 ሚሊዮን ያለፈ መሆኑን ተነገረ። የኮቪድ-19 በአፍሪካ መግባቱ ከታወቀ ጀምሮ እስካሁን ድረስ በጠቅላላው 7,136,140 ሰዎች በበሽታው የተያዙ መሆናቸውን አፍሪካ ሲዲሲ የተባለው ተቋም ከሰጠው መረጃ ለማወቅ የተቻለ ሲሆን ደቡብ አፍሪካ፣ ሞሮኮ፣ ቱኒዚያ፣ ግብጽ እና ኢትዮጵያ በቅደም ተከተል በቀዳሚነት ስፍራ ላይ ይገኛሉ። ከተያዙ 7 ሚሊዮን ሰዎች መካከል 179,096 ህይወታቸው ያለፈ መሆኑን ተገልጿል። ከዚህ ጋር ተያይዞ በቅርቡ ወደ ኢትዮጵያ ገብቶ ተስፋፍቷል በሚል የሚጠረጠሩ ዴልታ የተባለ የሚጠራው የኮቪድ-19 በሽታ ዝርያ መርምሮ ለማረጋገጥ ለምርመራ የሚያስፈልገው የኬሚካል ጥናት ምክንያት ተግባራዊ ሊሆን እንዳልቻለ ታውቋል። አድማጮቻችን የለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
እግዚአብሔር በመከራ ሐሩር በስቃይዶፍ ህይወት በቀብሩ ሞቆን ኑሮ ብለን ችለን በሐዘን ሮሮ ሰርገኛን አጅበን ቀብርን በእልልታ ጧት ማታ አድምቀን በእንባ ፈገግታና በምጸት ግልፍጫ ሰቀቅ ደስታን ተክተን የመቃብር ኑሮን ፀሐይ ዓለም ብለን የባሰን አታምጣ ከመላስ ለጥፈን በኩሽታ ባንን ለኩታራ ሰገን ስንቆረጥ ስቀን ሲጭኑንም እችለን በለሆሳስ ብቻ እየተነጋገርን ራስ ቀናን ትተን ሁሌም ራስ ደፍተን መቃወምን ትተን ተቃውሞን ተቃውመን እንብኝን ረስተን ለምብኝ እምቢ ብለን ሁሌም ማጨብጭበን ይሁን እሺ ብለን ፈሽ እሰየው ብለን በውስጥ አረን በግነን ለከሃዲ መንጋ ሀገር አስረክበን የማይቻለውን በዝምታ ችለን ፍጹም ትግስተኛ እዮብን አፍንቀን በቁማችን ሞተን የባሰን አታምጣ ከመላስ ለጠፈን ይህም ጥፋት ሆኖ ማዕት ጨመረብን አምላክ ተቆጥቶ ስለፈጠረንም ባፍረት ተውጦ።
ቤት ሆኖልን ሮዝም እንጀራ አገር ልጠፋ ነው ሞተን ሞት ስንፈራ።
በታው አበው ጫካ አፋቱ ይዋት አድስ ነበር የደስ ታብጭ
ድብዳቤዎች አምድ
ሰላምና ጤና ለውድ አድማጮቻችሁና ለእናንተም ይሁን ይያቁ በፋሲስቱ ወነግ ቡድን የታገቱትን 17 የዶምቢዶሎ ዩኒቨርሲቲ ተማሪዎችን አስመልክቶም የጻፍኩትን ለህዝብ ጀሮ እንድታደርሱልኝ ልኬላችኋለሁ። እንደምታነቡልኝ ማምናለሁ። ዘረኛው የወነግ ቡድን ያገታቸው የዶምቢዶሎ ዩኒቨርሲቲ አማራ ተወላጅ ሆኑ ተማሪዎች ከታገቱ ዛሬ 619 ቀናቶችን አስቆጥረዋል። ለክ እንደ ናይጀሮቹ ሽብርተኞች ቦኮ ሐራም ለጃገረት ተማሪዎችን ማገት አይነት የተቆረጀ ጥፋት ማለት ነው። እነዚህ 17 ተማሪዎች በአሁኑ ጊዜ በህይወት ይኑሩ ወይንም አይኑሩ አይታወቅም። ከ17ቱ ውስጥ 12ቱ ሴት ተማሪዎች ናቸው። ምናልባት በህይወት ካሉ በልጃገረዶቹ ላይ አስገድዶ መድፈር ፋሽስቱ የሆነት ቡድን አያደርጉም ብሎ ማሰብ የሚቻል አይሆንም። በአራት ወጣት ወንድ ተማሪዎችም ላይ የአማራ ተወላጆች በመሆናቸው ብቻ የሰባዊ ብቀላ እንደሚያካሄዱባቸው የሚያጠራጥር ነገር አይደለም። ኦህግ ኢትዮጵያ የምትባለውን አገር ለማውደም አንድ አካሉን 4 ኪሎ ቤተ መንግስት ላይ ሌላ አካሉን ደግሞ በጫካ ማድረጉን ከድሮ አስቀድመን ያወቅነው ጥቂቶች አይደለንም። በመንግስት ስልጣን ላይ ቁጥጥ ያሉት በብልጽግና ቡድን ሽፋን እኮ የአገር ማስፋት ግዳጃቸውን ኢትዮጵያ ሱሴናት እያሉ ይጋርቡና በጫካ ያለው ነት በአማራው በጉጂው በጋምቤላው በሶማሌው ወዘተ የዘር ማስፋት ወንጀል ሲፈጸም መንግስት ነኝ ተብዬው ብልጽግና መሪ አላየውም አልሰማውም እያለን መቅጠፉን ቀጥሮበታል። ስለ ታገቱት ምስኪን ተማሪዎች የአብይ ብልጽግና ቡድን አንዳችም ነገር አለመተንፈሱ ሊያስገርመንም አይገባም። የጫካው ነግ እነዚህን ወጣቶች አግቶ ምን የሚያገኙ የፖለቲካ ጠቀሜታ ይኖረዋል? እነዚህ ወጣቶች በጫካም ሆነ መንግስት ስልጣን ላይ ያልባሉት ኦነግ ላይ የትጥቅ መሳሪያ አላነሱም። የተማሪዎቹ አላማ ትምህርታቸውን አጠናቀው ወላጆቻቸውንና ኢትዮጵያን ማገልገል ነበር። ዛሬ በሽብርተኛው ኦነግ ባይኮላሽ ኖሮ የጫካው ኦነግ በስልጣን ላይ ካለው ኦነግ ጋር ቅራኔ ያለኝና የታገልኩት ነው ብሎ ጥቃቱ ባያሌው ያረፈው በአማራው ተወላጅ ላይ ነው እንጂማ በስልጣን ላይ ባለው የሆነት ቡድን ላይ አንዳችም ጥቃት ሲያደርጋል ታየም። በተመሳሳይ መንገድ በመንግስት ስልጣን ላይ ያለው ኦነግም በጫካው ውስጥ ባለው ኦነግ ላይ አንዳችም እርምጃ ሲወስዳል ታየም አልተሰማም። የጫካው ኦነግ ለወያኔ ያለው ፍቅር ልዩ ነው። የወያኔን መነካት አይደግፍም። በመንግስት ላይ ያለው ኦነግ ደግሞ ስልጣኑን እስካልነኩበት ድረስ ከወዳጅ ወያኔ ጋር አምሮ ይዋጋል ማለት ሰተስ መሆኑን ከሚወስዳቸው እርምጃዎች መረዳት ይቻላል። እና ጫካ ውስጥ ሰፍሮ ያለው ፋሽስቱ የኦነግ ቡድን በሚፈጽመው ጸረ ህዝብ ጥፋት የአራት ኪሎ ኦነግ ይጨነቃል ብሎ ማሰብ ሞኝነት ነው። እንደውም የጫካው ፋሽስት ኦነግ የዘር ማጥፋት ዘመቻውን እንዲሳካለት የቤተ መንግስቱ ኦነግ የድጋፍ እገዛ እንደሚያደርግለት በርካታ ምሳሌዎችን መጥቀስም ይቻላል። ለደምቢዶሎ ተማሪዎች መታገት አንዳችም ርህራሄም የአራት ኪሎ ኦነግ እንዳልተሰማው ተስተውሏል። እንደውም ለተማሪዎቹ ቤተሰብ አትጨቅጭቁን አይነት ማስፈራሪያም እንደተሰጣቸው ተሰምቷል። ለመሆኑ ኦነግ ጫካ የገባው ከአራት ኪሎ ኦነግ ጋር ለመፋለም ነው ወይስ ያደፈጠ ያማራውን ተወላጅ ለመጨፍጨፍ ነው ተብሎ ቢጠየቅ ቁልጭ ያለ መልስ ሊሆን የሚችለው ያማራውን ተወላጅ እየጨፈጨፈ ለመደበቅ እንጂ ከአራት ኪሎ ኦነግ ምን አጣርቶት። የአራት ኪሎ ኦነግ መሪ የሆነው ኮሎኔል አብይ በጫካ ያለው የእርሱ ኦነግ በአማራው ላይ የዘር ማጥፋት አድርጓልና መቆም አለበት ተብሎ ሲነገሩ የሚመልሱት ኦሮሞም ተገድሏል ነበር ያሉት። እንደ ሰው የሚያስብ ሁሉ ማንም ሰው መገደል እንደሌለበት ነው። ማለትም ኦሮሞም እንዲገደል የሚፈልግ ሰው የለም። የጫካ ኦነግ የሚገድለው ያልታጠቀውን ያማራ ተወላጅ ነው። አቦ አብይ ኦሮሞም ተገድሏል ሲሉ ገዳም ያልታጠቀውን አማራ ለመወንጀል እንደሆነ መገመት አያዳግትም። እንዲህ የሚያዳላውንና የሚዋሻውን ሰው በዲያስፖራና በየከተማው ያለው አምላኪ አብይን እንደ ቆራጥና እውነተኛ መሪ ሲያሞግሰው መስማቱና ማየት ያማል። እንዲህ ያሉ አጎብዳጆች የታገቱት የነሱ ልጆች ቢሆኑ ኖሮ ምን ይሉ ነበር? በጫካው ኦሮሞ የታገቱት ተማሪዎች ለዚህ አይነቱ ግፍና ጭካኔ ያደረሳቸው የአማራ ልጆች በመሆናቸው እንጂ ሌላ ማን ሊሆን ይችላል? በዚህ ጭካኔያቸው የአራት ኪሎ ገዢ ሩሩ ባይሆንም ሰፊው የኢትዮጵያ ሕዝብ ግን በኦነግና በመሪው ላይ ከፍተኛ ጥላቻ ማድረጉ በፍጹም ስህተት አይደለም። እንዲያውም ይህ ጥላቻውን ወደ አመጽ በመለወጥ የግፈኛውን ኦነግ መሪዎች ከቁንጮ ያለ ርህራሄ መዋጋት ይገባል። የኢትዮጵያ ሰብአዊ መብት ተሟጋች ነን የሚሉ በአገር ቤትና በዲያስፖራ ያሉ ከጥቂቶቹ በስተቀር ስለታገቱት 17 ተማሪዎች ሲያወሩ አይደመጥም። ሶሴፕና የፍኖተ ዲሞክራሲ ራዲዮ ጣቢያም ለወጣቶቹ ድምጽ በመሆን የቻሉትን እያደረጉ ስለሆነ ሊመሰገኑ ይገባቸዋል። ፍኖተ ዲሞክራሲ የራዲዮ ጣቢያ ተማሪዎች ከታገቱበት ዕለት ጀምሮ ላለፉት 619 ቀናቶች ሳይታከት በየቀኑ ስርጭት መጎትጎቱን አላቋረጠም። ሶሴፕ ከተመሰረተበት ዕለት ጀምሮ የኢትዮጵያ የተፈራረቀ አምባገነን ገዢዎች በግፍ ለገደሏቸው፣ ላገቷቸው፣ ላሰደዷቸው ዜጎች ድምጽ በመሆን በየጊዜው ታግለዋል። ወደፊትም እንደሚታገሉ አንጠራጠርም። ሌሎችም የሰብአዊ መብት ታጋዮች ለተበደለው ሕዝብ ቆም ያለው የሚሉ የፖለቲካ ድርጅቶችና አክቲቪስቶች በፋሽስቱ የኦነግ ቡድን የታገቱትን የደምቢዶሎ ዩኒቨርሲቲ ተማሪ የነበሩትን 17 ወጣቶች ለማስፈታት የየድርሻቸውን እንዲወጡ ማሳሰብ ይገባል እንላለን። ለመጪው ሳምንት በቸር እንገናኝ ሲሉ ደብዳቤያቸውን ያደረሱን አክያዳ ወገናቸው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች በቅድሚያ የከበረ ሰላምታዬን አቀርባለሁ። የተናቀ ከተማ ባህያ ይወረራል ይላሉ አባው ሲተርቱ። ከዛሬዋ ኢትዮጵያ ተጨባጭ ሁኔታ አንጻር አረ የምን ከተማ ብቻ አገራችንም ተወራለች ብንል ተሳሳታችሁ የሚል አይኖርም። ዘረኞች፣ ጠባቦች፣ አገር በቀል ባንዳዎችና የባዕድ ኃይላትና ታሪካዊ ጠላቶቻችን እንዲሁ ጎረቤቶቻችን ሳይቀሩ አገራችንን ለመበታተንና ልጆቿን እርስ በርስ ለማጫረስ ከየጎራው እየተጠራሩ የጥፋት ዘመቻቸውን ከፍተውብናል። መቼ አመቺ ሁኔታ ተፈጥሮልን መቼ ኢትዮጵያን የማጥፋት ቀጀታችን እውን ይሆናል እያሉ ሲመኙና ሲቋምጡ የነበሩ ሁሉ ጊዜያችን ዛሬ ነው ብለዋል። ከፊሎቹ ስልጣን አደላዳይ ሿሚና ሻሪ ሆነዋል። ታዛዣቸውን በስልጣን አስቀምጠዋል። ተነስ ሲሉት የሚነሳ፣ ተቀመጥ ሲሉት የሚቀመጥ፣ ጦርህን ሳብ ሲሉት ፈርጠጥ የሚል፣ ተኩስ አቁም ሲሉት ጸጥ ረጭ በሉባይ ኮሎኔል አብይን የመሰለ ከሃዲና ዘረኛ ማንገሳቸው የማንረሳው ጠባሳ ጥሎብናል። በዚህም የራያ አላማጣ ቆቦ ህዝብ መከላከያውን ከጎኑ አስቀምጦ በወያኔ አረመኔ ጨፍጫፊዎች ፍዳን ከመቀበል የበለጠ አሳፋሪ ተግባር ይኖራል ተብሎ አይታሰብም። ራያ፣ ወልዲያ፣ ላሊበላ የኮሎኔሉንና አገዛዙን ጸረ ኢትዮጵያነትና ጸረ አማራነት አቋምና ፍላጎትን ቁልጭ አድርገው አሳይተዋል። ወታደራዊ ዕውቀቱና ልምዱ ያላችሁና የራያ አላማጣ ቆቦ የምታውቁ የህሊና ፍርዳችሁን ስጡላለሁ። ከመቀሌ አላማጣ ቆቦ እንዲሁም ወደ አፋር የተደረገ ወታደራዊ ማፈግፈግ ሳይሆን ሩጫን ተመልከቱልኝ። ራያ ኮረምንና ግራ ካሱን ለቆ አላማጣ ቆቦ ላይ ጦርን ማስፈር ማስጠቃት ወይስ ማዳን? ወታደራዊ ገዥቦታዎችን ጥሎ ከሙት መሬት መስፈር ማጥቃቱ ቀርቶ ተከላካይ ማድረግስ ይቻላልን? ዞብል ተራራን ለቆ አፋር ዝቅተኛ ቦታዎች ላይ ጦር ማስፈርስ ወታደራዊ ጠቀሜታን ማስገኘት ወይስ ማሳጣት? ፍርዱን አካባቢዎቹን ለሚያውቁ ሁሉ እተዋለሁ። ወደ ስልጣን እንደወጣ ከኢትዮጵያ ህዝብ የሚደበቅ ምስጢርና መረጃ አይኖርም በየጊዜው ለህዝብ ይፋ እናደርጋለን ያለው ኮሎኔል ዛሬ እየተደረገና ምን እየተሰራ እንደሆነ ከህዝብ የተደበቀና የተሰወረ ሆኗል። በዚህም የኢትዮጵያ ህዝብ ዛሬ ለምንደኛ ወሬ ነዥዎች ተጋልጧል። ውጅንብርን እየነዙ ስነ ልቦናን ያብዳሉ። ወያኔ ካገዛዙ በተሻለ ፕሮፓጋንዳ ስራን ይሰራል ቢባል ስህተት አይደለም። ህዝብን ለማሸበር ችሏል። ህዝብ ዛሬ ምንጫቸው ከየት ከማን መጡ በማይባሉ የውሸት ውጅንብሮች እየረጩበት ነው። ከፋፋይ ዘረኞች፣ ባንዳዎች፣ ቅጥረኞችና ምንደኞች ለኢትዮጵያ በጎ ከማይመቹ ጠላቶቻችን ጋር ተመሳጥረው የማጥቃት ዘመቻዎችን ከፍተውብናል። በተለይም የአማራው ህዝብ ባለመደራጀቱ ራሱን በጎበዝ አለቃ ባለማደራጀቱ ለዚህ ጥቃት ተጋላጭ ሆኗል። ኢትዮጵያ ዛሬ እንደ አጥር አልባ ቤት ሆናለች። መከላከያ አጥር የሌለው ቤት ቀንም ሆነ ማታ ለጥቃት መጋለጡ ያለ ነው። አገር ወዳድና ህዝብ አፍቃሪ መንግስትን በስልጣን ማስቀመጥ ያልቻለ ህዝብም ሆነ አገር ለጠላቶቹ በቀላሉ ተጠቂ ይሆናል። በህዝብና አምባገነን ገዢዎች መካከል መተማመን ይጠፋል። የዚህ አይነት አለመተማመንና በጥርጣሬ አይን መታየት ወደ ተቋሞቹም ይሸጋገራል። በአብዛኛው ኢትዮጵያውያን ዘንድ መንግስትና ህግ አለን እንደሚሉ ጥያቄዎች መደመጥ ያለባቸው ጉዳዮች ናቸው። መንግስትና ህግ የሌለበት አገር ደግሞ ባልባሌዎቹ በሽፍቶቹ መወረሩና መዋረዱ የማይቀር መሆኑን በተለያዩ የኢትዮጵያ አካባቢዎች በተግባር እያየናቸው ያሉ እውነቶች ናቸው። ጠላቶቻችን በጎሳ፣ በብሔር፣ በቋንቋ፣ በሃይማኖት የሚከፋፍሉን ጎጠኞች ናቸው። ጠላቶቻችን በአገራችን ጉዳይ ጣልቃ እየገቡ እኛን እናብካላችሁ ባይ የተለመዱ ጠላቶቻችን ናቸው። እኛ ስንከፋፈል አቅማችን ሁሉ ይዳከማል። ያን ጊዜ የጠላቶቻችን መግቢያ ቀዳዳዎች ሁሉ ክፍት ይሆንላቸዋል። ስለዚህ አንለያይ፣ አንከፋፈል፣ እንተባበር፣ ጠላቶቻችን ሁሉ ይጠፋሉ። አሸናፊዎች ያለ ጥርጥር እኛ እንሆናለን ሲሉ ደብዳቤያቸውን ያደረሱን ሰይድ ሁሴን ከወልዲያ ናቸው።
ሰላም ጤና ይስጥልኝ ፍኖቶችና የፍኖተ ራዲዮ የደብዳቤዎች አድማጮች በሙሉ። ውድ አድማጮች የዛሬ መልእክቴ ዘውትር የሁላችን ትግልና የግባችን አላማ ፍትህና ዲሞክራሲ የሰፈነባት ኢትዮጵያን ገንብተን እንደማንኛውም የዓለም ህዝብ በሰላም ለመኖር ምኞታችን ነበር። ዳሩ ምን ያደርጋል ከክፋትም በላይ የከፉ ግፈኛ ጎጠኛ ዜጎችና ቡድኖች እንዲሁም ከለየላቸው ዓለም አቀፋዊ ጠላቶቻችን ጋር አብሮ ተባብሮ እንቅፋት በመሆን የሀገራችንን ብሩህ ተስፋ ያጨለመውንሆ እስካሁን አሳደቀ አድርስ ትግሉን ቀጥሎበታል። እንዲያውም ኢትዮጵያን አፈራርሶ እነሱ አገር ሆነው ኢትዮጵያንን አንገት አስደፍቶ ለመኖር ያህል እህል ቢጠፋ ስኳር ስኳር ቢጠፋ እንደ እባብ አፈር እየላሱ ተነስተው እየታገሉ ናቸው። መቼስ ኢትዮጵያን እናፈራርስ ዓለም አቀፋዊ ኮሚቴ ገደብ የለሽ የሆነ ድጋፍ አላቸው። የድጋፉ ለነሱ ብቻ መፍትሄ ቢሆንም ባይሆንም ለጊዜው በደስታ ወደ ሰማይ እየዘለሉ የኢትዮጵያን አፈር አይንካን እኛ ትግራይንስ እንጂ ኢትዮጵያን አይደለንም ባዮችም ሆነዋል። ታዲያ ለዚህ ሁሉ ተጠያቂ ማን ነው ብለን ራሳችን ብንጠይቅ መልሱ ራሳችንን። እንዴት ብትሉኝ ያኔ ኢህአደግ አንድ ወር ሙሉ ዝግስ ሰባ አድርጎ ሲዶልት ከርሞ ራሳቸውን ከህዝብ አመጽ ለማዳን ቁጥር 1 ቁጥር 2 ተባብለው ሲለያዩ ሁላችንም ወያኔ እስከወዲያኛ ዓለም ያሸለበች ይመስል ያሆኖቹን ከወያኔ የተለዩና ተቆርቋሪ መስለው መጠን የለሽ ድጋፍ ማድረጋችን ራሱ ትልቅ ስተትና የዛሬው ጸጥታችን ሆኗል። በነገራችን ላይ ይህ እንደሚሆን የተረዳው ኢሃፓ ኮሎኔሉ ራሱ ወያኔ ነውና አትወናበዱ በማለት በቅድሚያ አስጠንቅቆ ነበር። ኢሃፓ አገርና አላንድነታችን ይዝቀባል ያለውን ጉዳይ ከነማሰጃ አያይዞ ማስተንቀያው ዛሬም የከተለበት ሲሆን ታዲያ ይህንን ጥቆማ ማንንም ጆሮ ሰጥቶ አገርን ከውድቀት ህዝብን ከእልቂት ከማዳን ይልቅ ሁሉም በእንከፍነት ድጋፉን ለአግራፊዎች ማድረጉን ቀጥሎበታል። ታዲያ ይህንን ህዝባዊ ተላላነት ጠንቅቆ ያወቀው ተንኩለኛው ብልጥ ወያኔ ንብረቱና ስልጣኑን እንደያዘ ወደ መቀሌ ቤት የቀየረ መንግስት ሆኖ ሲሄድ ቁጥሩ ልጥ ወያኔ ሆኖ ለቀሩ ጩቅላዎች ሁሉም ነገር እንደነበረ ካልሰራችሁ ወዮላችሁ ብለው ባስተነቀቋቸው መሰረት ቃላቸውን ጠብቀው ሊመጡ ሲሉ እነዚህ መንግስት ወግዱ ከእንግዲህ እኛ መንግስት ሆነናል ለማለት እንኳን ተስኗቸው ዛሬ በነበራቸው በሚስጥራዊ ስምምነታቸው መሰረት የይስሙላና ከአንገት በላይ የአባትና የልጅ ጦርነት ሆኖ ያ የፈረደበት አማራ ነገረ መንገዳቸውን በነበራቸው ሚስጥራዊ ሴራ መሰረት ለማስወገድ ጠንክረው እየሰሩበት መሆኑን እየሰማንና እየተመለከትን ነው። ይህ ራሱ ሌላ ስልታዊ ጦርነት ከመሆኑም በላይ የአባትና ልጅ ጦርነት ይመስል ሰራዊቱ እስከዛሬ ረፉ ወያኔዎች ብዙ ተጎድተዋል እንደማለት ያህል ተዛዝ የሚሰጡ በኦነግ በሽታ የታመሙና በዚህ በሽታ ብዙም አገግሞ ያልዳኑ መኮንኖችን ከላይ እስከታች ወታደር መዋቅር ውስጥ ተሰግስገው ባለበት ሁኔታ ጦርነቱን በቀላሉ እናሸንፋለን እያሉ ማደናገር ካልሆነ ከውሸት አልፎ እውነት ሊሆን አይችልም። እዚህ ላይ ሞኝ ሰው እባብ ሁለት ይነክሷል እንዳሉት ሁሉ የኢትዮጵያ ህዝብ ለአንድነት ሲል ከሞኝ ሰው በታች ሆኖ በግንድ በእባቦች ባገጠጡ ጅቦችና በተለያዩ አውሬዎች ተነክሷል፣ ተበልቷል፣ ተነጥፏል። የኢትዮጵያ ህዝብ ለአገሩና ለመብቱ ሲል ያልሆነው ነገር ቢኖር በአሰበው መንገድ መኖር ቀርቶ በህይወት መኖር አልቻለም። ባለመቻሉም ስርዓቱ አማራጭ የለውም ሲል ይህ ትውልድ እንደያኔው ትውልድ አሁንም ወደፊትም አርማውን ይዞ ለመታገል ቆርጦ ተነስተዋል። ይህንን ትውልድ ከትግሉ ማቆም የሚችል ኃይል ቢኖር ሽግግር መንግስት መሰረታ ሲደረግና በዚህ ሽግግር ግንባታ ውስጥ ያንንም ይህንንም ትውልድ እንዲካተት ሲደረግና ያ ትውልድ ለምን ይህን ያህል ያልተቋረጠ ትግል ያደርጋል ብለውም ህብረተሰቡ መንግስትን አጥብቆ ጥያቄ ሲጠይቅና በየጊዜው ለሚመጡ አፎጮሎዎችም መታለልን ትቶ ያ ትውልድ የሚባለው ምንድነው? ለምንስ ያ ትውልድ ስም ኢሃፓ መሆኑን እየታወቀ ለምን በግልጽ ወጥቶ እንዋይ በማለት ህዝቡን በመንግስት ላይ ጫና ሲያደርግ ብቻ ይሆናል? የተረጋጋች ኢትዮጵያ የማያት የምንችለው መቼስ እኒህን ሐሳብ ልግለጽ ብዬ እንጂ መንግስት የተባለው ራሱ አንካሳ ስለሆነ ይህ መንግስት በሩን ለኢሃፓ ከመከፍት ለጠራ ኃይሎች ቅድሚያ እንደሚሰጥ ከነበረውና ካለው ሁኔታ ማየት ይቻላል። በታሪክ ኢሃፓ ለስልጣን ሲል ከእውነት በስተቀር ለማንም ያጎነበሰ ድርጅት እንዳልሆነ ባሳለፍናቸው ዘመናት የኖርን ሰዎች ምስክሮች ነን። ለማንኛውም የድርጅት በህዝብ መሃል ተቀምጦ ለህዝብ እየታገለና እየሞተ ይያለ በግልባጩ ገዳዮቹ የክብር ካባ ሲለብሱ በማየት ታዝቦ ዋ ብቻ እቺ ቀን ታልፈና በማለት ታዝቦ ዝም ብሏል። እዚህ ላይ በእርግጠኝነት አንድ ነገር ለማለት ፈልጋለሁ። መንግስትም ሆነ ከድርጅቱ ስሙን ይዞ በልዩ ልዩ ምክንያት የወጡስን ለበህሙ ማንን ሁሉ ከነዚህ ሌላ ኢሃፓ የለም ለማለት ይችላል። ሀቁ ግን ሌላ ነው። ኢሃፓ ከነታሪኩ አለው። ያ ትውልድ ማለት የምናፍርበት ሳይሆን የምንኮራበት ትውልድ ሲሆን የዛ ትውልድ ባለቤት የሆነው ራሱ ኢሃፓ ሲሆን ይህንን ትውልድ ደርግ ወያኔና ያሁኑን ብልጽግና ጭምር በደንብ ያውቁታል። የትውልድም ስም ደግሞ ማንሳት የሚከብዳቸው ብዙ ወገኖች ናቸው። ለምን የኢሃፓን ስም እንደሚቀፋቸው በግልጽ ባይገልጹም ለኔ እንደሚገባኝ ከሆነ የኢትዮጵያ ጠላቶች የሆኑ ሁሉ ይህንን ስም መስማት የማይፈልጉ ስለሆነ ቃላቶቹ መራራ በመሆናቸው ይሆናል። ቃላቶቹም ኢትዮጵያ አማራና ኢሃፓ የሚል ቃላቶች ሲሆኑ ከነዚህ ቃላቶች ለብዙ ጸረ አንድነት ኃይሎች መራራ ቃላቶች ናቸው። በሌላ በኩል በሚዲያ ላይ ተደቅነው የሚውሉ ምሁራንና አክቲቪስቶች አንድም ቀን የኢሃፓን ስም አንስተው በውይይት መሃል ማቅረብና ማንሳት አይሆንላቸውም። ይህ ራስ የሚገርምና ቅጥረኝነታቸውን በገሃድ ያጋልጣል። ሌላኛው ትዝብት ደግሞ እነዛ ወሬ የሚጠፋ ወሬ ወለድ በሬ ወለደች ባዮቹ ዩቲዩብ ዜና አቅራቢዎች የውሸት ታሪክና የጓዝን ጓዝን ከመቀባጠር ይልቅ የዛ ትውልድ ባለቤት የሆነው ኢሃፓ ዛሬ የት ነው? ምን እየሰራ ነው ብሎ መጠየቅ እንዴትስ ተሳናቸው? ኢሃፓ ስም ከመንሳት ኢሃፓ የለም ማለት ሲቀርማቸውን ሰማለን። የድርጅት ስሙ ለምን ተቀበረ የሚል ሰው ቢጠፋ እንኳን ብዙ አይገርምም። ምክንያቱም እውነት ነውና ሐቅ ነውና ከውሸት ጋር ያጣላናል ሊሆን ይችላል። እውነቶችም እንደሚቀበሩ ሁሉ የኢሃፓ ስም ተቀብሯል መቼስ አንድ ቀን ከኡነት ጋር ይወጣል ከውሸት ጋር አልኖርም ያለ አንድም ሰው ወይም ሚዲያ የለም ትንፍሽም አይሏትም ይሄንን ከተናገረ ነገ ከስራ መባረሩ ወይም ደሞዝ የሚቆረጥበት የሚመስላቸው ብዙ ናቸው ብዙዎች ወገኖች ኡነት የት እንዳለች አያውቁም ከኡነት እየሸሹ በውሸት ተዘፍቆ የኖሩ ናቸው አይፈረድባቸውም እውራ ሞራ ያባቱ አሻይ ተፋል ተብሎ ያለ ሰለተነትም ካንሳን አይቀር አገራችን ዛሬ ሰላም የሚባል ነገር ጠፍቶ የጦርነት አውድማ ሆናለች ጦርነቱ ከደቡብ አማሮ ዞን ከሰሜን አፋር አማራ ላይ ያተኮረ ሲሆን ሌላኛው በኦሮሚያ የወያኔ ክንፍ ሆነው ጥንፈኛ ኦነግ ሸኔ በጅምላና በደፈጣ ግድያውን በወለጋና በመተከል ቀጥሎበታል እንዲያውም በዚህ ሳምንት የጎጃምን መስመር ለመዝጋት ከየቦታ ወደዛ እየተጓዘ መሆናቸውም እየተነገረ ነው እንግዲህ የኢትዮጵያ ህዝብ ሆይ ወዳጅና ጠላት ዛሬ በግልጽ ወጥቶልሃል እንግዲህ ከእግዚአብሔር ጋር እነዚህ ወራዳዎችን የግድ ማስወገድ አለብህ ከምርጫ ምርጫ የሌለበት ወቅት ላይ ነንና እንበርታ ድሉ ቢዘገይም የኢትዮጵያ ነውና በአንድነት መበርታት ብቻ ነው ሲሉ ይህን የዛሬ መልእክት ያስተላልፉልን አቶ ማስንቆ ጉልማ ከቶሮንቶ ካናዳ ናቸው
ተናስተልይ ፍኖቶች ሹሙ ተብየው ኮሎኔሉ በወያኔ ስርዓት የነበረና ተመልሶ ወደ ወያኔ ስርዓት በመሙርነኝ ተባዮች ታጅቦና ተከቦ ለወያኔ ጀሌዎችና ጉግማንጉጎች ያሸጋገረን ነው ይህ የሆነ ያለው በወያኔ መከበብን የመጨረሻው የሚያሳየው ወያኔ ተመልሶ ኢትዮጵያን ለማስተዳደር እየተጋበዘ መሆኑ ነው ሁኔታዎቹ ደግሞ ቅዠት ነው ወይስ እውነት ነው እየተባለ በተለይ በአሁኑ ሳምንት በኢትዮጵያኖች ውስጥ አነጋጋሪ ሆኗል። የሽሙ ኮሎኔል ድንቁርና ሆነ እያወቀ የሚያደርገው ድርጊቶች ሀገርና ህዝብን በማስፈራራትና በውሸት የሚገነባ መስሎታል። ኮሎኔሉ ችሎታና ፍላጎት የሌለው ዘረኛ ራስ ወዳድ በስልጣን የሰከረ ግለሰብ ነው። ይብላኝ ለሞራል ብቃት የሌላቸው አድርባዮች ምሁርነን ባዮች ለሽሙ የውሸትና የማስፈራራት ገደል ማሚቶ የሆኑ ግለሰቦች በተለይ የአማራን ዘር አንድ በአንድ እየፈጀ ባለ ወቅት ካሁን በኋላ እያሉ ህዝባችንን ሲያጃጅሉ የነበሩ መርሳት የለብንም ከትግል ዓለምም መወገድ አለባቸው ሁለቱም ወያኔም አብይም ኦሮሙማ በቀጥታም ሆነ በተዘዋዋሪ በተቀናጀ መንገድ ውድ ሀገራችንን ኢትዮጵያን እያጠፋት ነው። እውነት ለመናገር በኢትዮጵያዊነቴ እስከማፈርና ያቅም ማነሴ እንዳሁን ጊዜ ተሰምቶኝና ቆጭቶኝ አያቅም። ወገኖቼ ብዙዎቻችሁም ኢትዮጵያውያን ሁሉ የስሜቴን እንደምትጋሩኝ አልጠራጠርም። ወገኖቼ በተለይ በአሁኑ ጊዜ የመሪ አለህ እየተባለ ባለ ወቅት አሁንም ኢትዮጵያን ለማዳን ህዝባዊ የሽግግር መንግስት ለመፍጠር ወዳጅና ጠላትን ለይተን በማወቅ ካንጋፋው ኢሃፓ ጋር ከሚሊዮን በላይ እንታገል። ድል በትግል እግዚአብሔር ይስጥልኝ አመሰግናለሁ ከዚራ ከቺካጎ።
ለፍኖተ ዲሞክራሲ የኢትዮጵያን ተነድም የሬዲዮ ፕሮግራም አዘጋጆች እንደምን ከርማችኋል? ኢትዮጵያ ሀገራችን እጅግ ዘርፈ ብዙ ከሆኑ ቀውሶች ውስጥ የመዘፈቋ ጉዳይ ዛሬ የተሰወረ የተደበቀ ሚስጥር አይደለም። የችግሮቻችን አይነታቸውና ጥልቀታቸው በዚያው ልክ የትየለሌ የሚባሉ ሆነዋል። አጥፊዎቻችን ማናቸው? አጋሮቻችንና ወዳጆቻችንስ የሚሉ መሰረታዊ ጥያቄዎች ላይ የተፈጠረ ውዥንብር ትላንትም ጎርቶናል ዛሬም እየጎዳን ይገኛል። ሀገራችንን ከጥፋት ህዝባችንን ከመከራ ለማውጣት የምንተጋላቸውና የምንተባበራቸው መለየትስ ካልተቻለ ድረስ የችግሮቻችን መቋጫው ይራዘማል። ወዳጅን ጣላት ጣላትን ወዳጅ እያደረግን በመከተል የሚገኝ ፋይዳ የለም። ተወደደም ተጠላም ለሀገራችን ኢትዮጵያና ልጆቿ ዘረኝነትና ሽብርተኝነት እንደ አመለካከት ጣላታችን ናቸው። ዘረኝነትን የዘርግንድ ቆጣሪ ዘረኞች ሽብርተኝነትን ሽብርተኞች ራሳቸው ያጠፉታል ያሰግዱታል ወይ ወደ ተሻለ የለውጥ ሂደት ያሸጋግሩላል ብሎ ማሰብ ወይም ከደምዳሜ መدرس ስህተት ነው። ያገራችን አደጋዎች ዘረኛና ሽብርተኛ አገዛዞች ቡድኖችና ካሃዲ የሚባሉ ምሁር ተብዮች መሆናቸውን መካድ አይቻልም። የሚጎነበሱላቸው የባዕድ ኃይላት አባሪ ተባባሪ ሆነው ሲረባረቡ እየተመለከትናቸው ጠላትነታቸውን መካድ ስህተት ነው። እነዚህ ያገር በቀል ዘረኛና ሽብርተኛ ቡድኖች በውስጣቸው የሰረጸባቸው ጸረ ኢትዮጵያና ኢትዮጵያዊነት መለያ ባህራቸው ከለየላቸው የኢትዮጵያ ታሪክ ጠላቶች ጋር ያጋመዳቸዋል ያስተሳስራቸዋል። ከነሱ በመለጠፍ ፖለቲካዊ ኢኮኖሚያዊ ወታደራዊና ዲፕሎማሲያዊ ድጋፎችን ያገኛሉ። ለዚህ ነው ዛሬ የተባበረ ሴራቸውን በጋራ እየገመዱብን ያሉት። ኦዴፓ ብልጽግና ያው የአንድ ሳንቲም ሁለት ገጽታዎች ናቸው። ወያኔ ኢትዮጵያ ላይ ጥቃት ሲያደርስ ሱዳንን ነው በቅድሚያ ያደረሽልኝ ያለው። ሱዳን በተራዋ ግብጽን፣ ግብጽ ሳውዲ አረቢያ ኤሚሬትስን፣ ኤሚሬት አሜሪካን፣ አሜሪካ ደግሞ እንግሊዝንና ወዘተ ያሉ ሲጠራሩና ሲተባበሩ ያየነው እውነት ነው። ለዚህ ነው ዛሬ የውስጥና የውጭ ጣላቶቻችን ኢትዮጵያን ለማጥፋት እንደ ማግኔት እየተሳሳቡብን ያሉት። ለሌላ በኩል አሁን ኢትዮጵያ በጎረቤቶቿና በምዕራብ ሀገራት በጠላትነት የሚያስቸርቻት ምን በደል ፈጽማለች? ለዚህ ጥያቄ ምላሽ የሚሆን ታሪካዊ ጭብጥ አለን ብለን እንድንጠይቅ እንገደዳለን። እርግጥ ነው የኢትዮጵያ የረጅም ዘመን ታሪክ በጦርነት የታጀበ እንደነበር ታሪክ የሚመሰክረው እውነት ነው። በኢትዮጵያ ላይ የተሰነዘሩ ጦርነቶች ሁሉ ኢትዮጵያ ተወራሪ ሆና እንጂ ወራሪ ወይም ተንኳሽ ሆና እንዳልነበር ታሪኩ ይመሰክራል። ያደረገቻቸው ጦርነቶች ሁሉ ራስን የመከላከል ጦርነቶች ነበሩ። ታዲያ የአረብ ሀገራት ኢትዮጵያን ለምን ይጠሏታል? የምዕራብ ሀገራትስ ለምን መጥፊያዋን ይመኙላታል? ለምንስ ሰላማን ያናጉባታል? ለሚሉ ጥያቄዎች የረጅም ዘመን ታሪኳ፣ ጂኦግራፊያዊ መገኛ ቦታዋ፣ መልካም ምድራዊ ገጽታዎቿና በተፈጥሮ የታደለቻቸው ተፈጥሯዊ ሀብቶቿ በእነዚህ ጉዶች ለመጠላቷ መንስኤዎች ናቸው ብሎ በጥቅሉ ማስቀመጥ ይቻላል። በዚህ ጽሑፍ የምዕራብና የአረብ አገራት በወካይነት ስለፈለፈሉልን ዘረኛና ሽብርተኛ ቡድኖች የተወሰኑ ነጥቦችን ማንሳት መረጥኩ። ስለወያኔ ዘረኝነትና ሽብርተኝነት ሳነሳ በዙሪያው ስለተኮለኮሉ ሁሉ ወካይ ሆኖ በናሙናነት ይነሳ በሚል ነው እንጂ ኦዴፓ ብልጽግና አይመለከተውም ማለት እንዳልሆነ ይታወቀልኝ። አደረጃጀታቸው፣ አወቃቀራቸው፣ ፕሮግራማቸው፣ ዓላማና ግባቸው በዘር ላይ ያነጣጠረ ከሆነ ሁሉም የስም ልዩነት ካልሆነ ያው ዘረኞችና ሽብርተኞች ናቸው። ወያኔ ከ1967 እስከ 83 ዓመተ ምህረት ሽብርተኛና ወንበዴ፣ ከ83 እስከ 2010 ዓመተ ምህረት መንግስታዊ ሽብርተኛ፣ ከ2010 በኋላም ተመልሶ ወደ ልጅነቱ ዘመን ተመልሶ ሽብርተኛ ወንበዴ ሆኗል። ከወያኔ ታሪክ የምንረዳው ከሽብርተኝነት የማይወጣ ተመልሶ እዚያውና አድሮቃሪያ እንዲሉት ባህሪና ተግባርን በውስጡ ያሰረጸ ጠንከኛ አስተሳሰብና ተግባር ነው። የወያኔ ትላንትናም ሽብርተኛ፣ ስልጣን ይዞም መንግስታዊ ሽብርተኛ፣ ዛሬም በስተርጅና ወደ ሽብርተኝነቱ መመለሱ የተፈጥሮ ባህሪ መገለጫው ስለሆነ ነው። ሽብርተኝነት የዓለማችን አደጋ የሆነ መጥቷል። በመሆኑም ሽብርተኝነት ምንድነው? ዓላማውስ? ተግባሩስ? ወዘተ የሚሉ ጥያቄዎች በርካታ ተመራማሪዎችንና ፖለቲከኞችን የሳበ ጉዳይ እየሆነ መጥቷል። ጥናትና ምርምሮችንም አድርገውበታል። ሁሉን የሚያስማማ ትርጓሜም ተሰጥቶታል። የሽብርተኝነት ቅቡል የተባለው ትርጓሜ በሰው ልጅ ላይ በተለይም ሲቪል በሚባሉ ሰዎች ላይ ለግል ወይም በቡድን ጥቅም ሲባል ዘግናኝና አረመኔያዊ የግፍ ተግባራትን መፈጸም ማለት ነው። የሰው ልጅ ሰው በመሆኑ ብቻ በምንም በማንም በማይገፈሱ መብቶቹን መግፈፍ ማለት ነው። የሽብርተኞች ተግባር ከአካላዊ ጥቃት በተጨማሪ ህሊና ሰላቢ የሆኑ ዛቻ፣ ማስፈራራትና የውዥንብር ተግባራትን በንጹሃን ላይ መፈጸምና ማስፈጸምንም ያካትታል። ታዲያ ከዚህ ትርጓሜ አንጻር ወያኔም ሌሎች ሽብርተኞች በኢትዮጵያ ህዝብ ላይ በተለይ በአማራው፣ አፋሩ፣ ጋምቤላው፣ ሶማሌው፣ ኦሮሞ ወዘተ ህዝባችን ላይ ምን ያልፈጸመው ጉዳይ አለ? ምንስ ያላሳየን ነገር አለ? የሰውን ልጅ እንደገና በግ በስለት አርዷል፣ አሳርዷል፣ በታንክና ሲኖትራክም የሰው ልጆችን ደፍጥጧል፣ የሰው ልጆችን ከነህይወታቸው ወደ ገደል ወርውሯል፣ ጉራ ፈርዳ፣ አሰቦት ወዘተ ላይ ተፈጽሟል፣ መነኮሳትን ጨፍጭፏል። የአሰቦትና ዋልድባ መነኮሳት ላይ የተፈጸመውን ያስታውሷል። ንጹሃን እናቶችን አምክኗል። የጎጃም እናቶችን መጥቀስ ይቻላል። በርካታ ያስገድዶ መድፈር ተግባራትን ፈጽሟል። የተደፈሩ ሴቶችንም ህይወት አጥፍቷል። የስፋት ነጋ የመንዝ ተግባሩን ያስታውሷል። ሚስቶችን ቀምቷል። የተቀሙ ሴቶች ባሎችን ወደ ዘብጥ ያወርውራል። የአርቲስት ሃይማኖትን ቀሚያና የባለቤቷን ለእስር መዳረግን ያስታውሷል። በንጹሃን መዝናኛ ቦታዎችና መናሃሪያዎች ፈንጂ በመወርወር ንጹሃንን ፈጅቷል አስፈጅቷል። በለጋር መናሃሪያና በፒያሳ ትግራይ ሆቴል ላይ ተወረወሩ ፈንጂዎችን ያስታውሷል። ሽብርተኞች የጭጋን የጠጋቸውን ከመያሳዩባቸው የሲይል ተግባሮች ከመቱት በላይ ለቆሙት ከቆሙት በታች የሚያሳዩ ድርጊቶች ብቻ ሳይሆኑ እኔን ያየተቀጣ የሚያስብሉ ሆነው የሚፈጸሙ ናቸው። ካምሯቸው የተቃወሰ ካካላቸው ለከፍተኛ ጉዳት የተዳረጉ ወገኖችን እየዘገነነንም ቢሆን ባይናችን የተመለከትነው እውነት ነው። ሽብርተኞች ራሳቸውን ከሀገርና አካባቢ ወደ ዓለም አቀፍ ሽብርተኝነት እንደሚቀይሩ ባህሪያቸው ይነግረናል። ወያኔም አድርጎታል። ከ1997 ዓመተ ምህረት የህዝብ አመጽ ወያኔ የተረዳው ነገር ቢኖር ሽንፈቱ በሀገር ቤት ብቻ ሳይሆን በአውሮፓና አሜሪካ ባዶና ብቻውን የነበረ መሆኑንም ነበር። ለዚህም ነበር በርካታ የወያኔ ሹሞችና ሚስቶች ልጆችና አባላት በገፍ ወደ አውሮፓና አሜሪካ በስደተኛ ስም እንዲጎርፉ የተደረገው። ኤርትራውያን ነን እያሉ ኤርትራውያን ተብለው በርካቶች እንደወጡም እናስታውሳለን። የዛሬው ዲጂታል ወያኔ የአውሮፓና አሜሪካ ጫጫታና ጩኸት የዚህ ውጤት ነው። ወያኔ የሽብርተኝነት መገለጫ ባህሪያቶች ውስጥ ቡድኖችንና ግለሰቦችን በመገፋፋትና በመተንኮስ ግጭቶችን ማስፋፋት ነው። ይህ ተግባሩ በአማራዎች በአፋር እንዲሁም በኢትዮጵያውያን ላይ በተጨባጭ እያሳየ ያለ ተንኳሽ ቡድን መሆኑን አይተናል። ጦርነት ባህላችን ነው፣ ሞክሩን እንጠራርጋችኋለን፣ ወልቃይት ሁመራ ራያ ቀርቶ ላሊበላም የሱ መሆኑን ከሰሞኑ አውጇል። ወያኔ ሌሎች የዓለማችን ሽብርተኞች እንደሚያደርጉት ሁሉ በንግድ በባንክ በገንዘብ ዝውውሮች በውጭ ምንዛሪ በኮምፒውተር ቴክኖሎጂ ላይ በርካታ የወንጀልና የዘርፊያ ተግባራትን በፍስፋት የፈጸመና እየፈጸመ ያለ መሆኑ ሌላው የሽብርተኛ መለያ ባህሪው ነው። በመጨረሻም በዓለማችን እየታዩ ያሉ ሽብርተኞች በተወሰዱባቸው ጥናትና ምርምሮች የሚከተሉትን ጥቅል የጋራ መገለጫ ባህሪዎቻቸው መሆናቸውን ከድምዳሜ አድርሷቸዋል። ሁሉም ባህሪያት በወያኔ ውስጥ ቁልጭ ብለው ይታያሉና እነሆ የዓለማችን ሽብርተኞች መጽሐፍና ብዕር ይጠላሉ። ሁሉንም ሽብርተኞች የውቀት ኃያልነት ያስፈራቸዋል። ምክንያታዊነት እና ምክንያታዊ ለውጦችን ይጠላሉ። እኩልነትንም ሁሉም ይፈሯታል ብለው አጥኚዎች ድምዳሜያቸውን ሰጥተውባቸዋል። ታዲያ ሽብርተኛ ምንድን ነው? ምላሻችን ይኸው ነው። እውን ወያኔ ዘረኛና ሽብርተኛ ነውን? አዎ፣ ጭልጥ ያለ ዘረኛና ሽብርተኛ ነው። መፍትሄው ሽብርተኛነቱን በዓለም መድረክ ላይ ማጋለጥ፣ ወያኔና መሰሎቹ ከቆፈሩት የዘርና ሽብርተኝነት ቦይ ወጥተን በተባበረ ኃይል መታገል ብቻ ነው ሲሉ መልእክታቸውን ያደረሱን ደግሰው ጉልማ ከአዲስ አበባ ናቸው። አድማጮቻችን፣ የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
Yeah, you wish I'd be somewhere. እንደ ኮበል ድንጋይ እነሆ ጆሮ ሸክላ እናቶ ኮብሉ እነ ነጭ አምላኩ ጦርነት ባህሉ ትላሉ እኮ ትናንት በግብ በጭካኔ ንጹሐንን ገላችሁ ያላደኔ ታሬ ተውላይ ቁማችሁ ያላንዳት ጥሬታው እርሱ ስትብቁ አብላችሁ ቁር ለብተው እናንተ ስትብቁ ሰውም ከነ ረሱል አውሬ ስትሰጡ አለ ረይ እጅግ ስትቁ እኮ ሰው በዘር መርጣችሁ ማይካድራ ጉራ ፈርጫ አሶሳንና ወተር በቁም ዘዝላችሁ ጅብ ሲጫወቱበት ሳታለብስታ እናንተን ገዝቡ በተተራቀሩ ቆፍረው አበሉ አርሰው በቀለቡ ለብዙ ዓመታት ፀሐይ ብርድ ሳይሉ በተንከባከቡ ምሽት ጠብቃችሁ እንደ ሰብት አርዳችሁ ለአውሬ ሰጣችሁ በፈረንጅ ጎዳና ወርቆ መንከባለ ወርቆ መንከባለ መቼም ይበቃችሁ። ለኩይ ተደራባላችሁ ሲታሰቡ ጋሬ ከአስፋልት መነጠፍ እንደ ጅም መጣራት ይረጋችሁ እንዴ? ከበጠማችሁ ግብ ከበላችሁ ትረስ በደም አርባ ጉጉም ቅብቶ ሲታወስ ከአስፋልት መነጠፍ መንከባበል ይለ አራ እርማችሁ እንዴ? እርማችሁን አውጡ ወያኔ እንደ ሄዶ አልዳግም ላይ መልን እነ ወይዘሮ ሸክላ እናቶ ሁሉ እነ ነጭ አምላኩ ጦርነት ባሉ አሁን ነው መጨፈር ዘለል 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 እኮ ደረብረብ ደረብረብ ነጩም ቤት አንኳኩት ከብለን እያላችሁ ወዳጃችሁ ሁሉ ተጠራችሁ ይሰብሰብ ያጨብጭብላችሁ ሰውረላ ቤኔታ ወያኔ የሚሉት ይህ የይሁዳ ደረሽ የታላቅ ህፃናት የንቡጥ ደም ሳልጠጣ አይወድም መላለት እንደ ጅብ የሚያስቆም በአስፋልት በጎዳናው ጠዋት ማታ የሚያጋድም ግብሩ ግብሩ ህፃናት ሰብስቤ ደም ካላወሰስም የሚል ነው አለቅም እኮ ሁሌም ካናት ላይ ነው አዲያም ወገብ ላይ መቀመጥ ሚሻ መተኛ ካልወድም ከጉድጓድ ካልሆነ እንዲሁም ከጥሻ እናም ወያኔው ሊግብ የተጠናወተው ግብሩ ግብሩ ነውና ህፃናት አዛውንትን ሰው መብላቱን አይተው እናንተ ወያኔ አቤቱ በእናንተ አላነባ ኦሮሞ አማራ ሀዲያ ተንባራ ሲዳማ ጉራጌ አኝዋቁ ሙርሲ አፋሩ ሶማሌ አረጉን ስንቱ ሀገርና ትግሬው ማን አለ በታሪክ በእናንተ አላነባ ካልሆነ በስተቀር ከባንዳው ብቻ የፋሽስት ስርክል ዛሬ እምቢኝ ብሎ ቆርጦ ህዝባችን ሲወድ ልቶ በአሜሪካ በአውሮፓ ምድር መጋራ ያደረሰው ለአንድዬ ፈጣሪ እንድናይ ላረገን ቁመን በአደባባይ በፈረንጅ ጎዳና ነጠፍ እበላችሁ እንደ ኮብል ድንጋይ አወይ አወይ ነበር እንዴ አሉ ደስጓዴ ለምለም አወይ አወይ ነበር ቅርብ ነው እንዴ አሉ ደስጓዴ ለምለም ጀንበባ ስትጠልቅ ሲጀምር መጨለም አዎ ነገ ዛሬ ላይሆን ዛሬም ነገ አይደለም እና ልክፍት ወያኔ የተጠናወተው ጉድጓድ ብቻ ማይደል ያውቃል መንከባለል እንደዚህ በመጮህ ፈረንጅን ማስለቀቅ አልፍም አቤት አቤት መንከባለል በፈረንጅ አስፋልት በአውራ ጎዳናው ላይ ነጠብጠብ እንደ የሸክላቱ እንደ ጎበዝ ልጅ ላይ አዎ ነጠብጠብ ተባሉ አረ እነ ወይዘሮ ሸክላ እናቶ ሁሉ
ሐዘንተኛ እናቴ ሐዘንተኛ እናቴ ሐዘንሽ ቢበዛ መልከሽ ተቆረብኝ ሆነብኝ ቅርዛዛ ምንም ቤትሽ ቢፈርስ ኑሮሽ ቢደረባ እግርሽ ቢሰነከል ብትሆኚ ሸነባ ዳግመኛ እንድትመጪ ታየኛል እኔ ለልቤ ደስታ ሐሴት ለዘመኔ እንዲህ አይደለም ወይ ኑሮው ባለም ላይ ሲወርቁ ሲነሱ መከራ ሲታይ መከራን የቻለ ሲኖር እየተገፋ መነሻው ጉል ነው የሚታይ በይፋ ችግር ያጠለቀው የጠራው ገላሽ የብርታት ዓላማ አነዋውርሽ ያን ጎልሽ ነጻነት እጅግ የረቀቀ ያልገባው አጋዘው የገባው አለቀ ስንቱ ነገር ቀረ ፈጥኖ ተደምስሶ ባንቺ መልክ አግጦ ውበትሽን ለብሶ ሐዘንተኛ እናቴ ውበትሽ የጠራው የተመኘሽ ሁሉ አንገቱን ሰጠልሽ አለቀ በሙሉ እኔም ማረከኝ ባየው መልክሽን እኔም እንደነዚያ ልስጥሽ አንገቴን ሐዘንተኛ እናቴ ጎኔ የህይወቱ እከተልሻለሁ በቀን በሌሊቱ ከቷልሻም እኔ ተነጥሮ ኑሮ እስኪደርስ ድረስ ታላቁ ቀጠሮ የህይወቴን ማብቂያ እመኛለሁ እኔ ሐዘንተኛ እናቴ ካንቺ ከመለየት ስኖር በዘመኔ ይቆራርጠኝ ውርጩ ይቆርጥመኝ ብርድ አይቀጡ ልቀጣ ይውረድብኝ ስለ ቁም ነገር አይደለም የለኔ አካል በሞት እንዲከተት አውቃለሁ ገላዬ ለሌላውም በልክ ለኔም በመጠኔ መድረሱም አይቀር ነው ሲፈሩት ቢኖሩ መፈጸም አለበት ይኸው ነው ተግባሩ ሞት ለረታው አካል እንዲመጨነቅ ከንቱ መዳለል ነው በራስ መሳለቅ ሐዘንተኛ እናቴ አንቺ ነሽ ንብረቴ አንቺ ነሽ ህይወቴ ያምሮዬም መቤት የህሊና ሀብቴ ራቸው እድግ ነው ህልቆ መሳፍርት ወሰንዲካ የለው እስከ ምጽአት ያፈቀሩሽ ልጆች ወይናቸው የሞቀ ፍቅርሽ ከልባቸው እድግ የጠለቀ አንቺ እንደተገዙ በፍጹም ልቦና ሄዱ ገሰገሱ የሞትን ጎዳና ሐዘንተኛ እናቴ ምንኛ የጠና የወደደ አንጀት ያፈቀረሽ ሲለየ ሲፈታ በሞት ሐዘንሽ ቢበዛ ሐዘንተኛ እናቴ ጭንቅሽ አንሰፍስፎኝ ገባ በጉልበቴ ይታየኛል እኔ እንባሽ የሐዘን በፊትሽ ሲለካ ሆኖ ሰመመን ስካዜሽ ወጨፎ ሸቀቀንሽ ጭፍና ሸረጠጠው ልቤን አደረገው መና እንዳይዘለቅ የለም አብረን እንዝለቅ የትንሣኤ ብርሃን እስከሚል ፍንጥቅ ሐዘንተኛ እናቴ የመጣውን ቀንበር እኔም ልሸከመ ልረሽ ልቆፍረው በተለምሽው ትልም ቅስምሽ አይሰበር ወዝሽ አይመጠጥ ይመለሳልና እንዲሆን በቅጥ ስንዴ በመሬት ውስጥ ተዘርታ በስብሳ ብዙ ታፈራለች ሙታ ስትነሳ ይሞቱ ልጆችሽ ትንሣኤ እንጂ ነው ሐዘንሽን ባሴት ሊለውጡ አስበው ጥቃትሽ ይጠፋል በኃይል ተደምስሶ ሕይወትሽ ይጠራል የነበረ ደፍርሶ ያለፈው አለፈ መጪውን ጠብቂ ለምትሄጂ መንገድ ስንቅንሽን ሰንድቂ የልጆች ሻጥን የሞቱት ሁና የሚለመለም ነው አንድነት በመና ስጋቸው አበባ አምሯቸው ፍሬ አብቦ ያፈራል ተነገ ዛሬ ማን ይወላድ መሃን አሁን ብትወኚ እዱ መድራቱ የሚባል ወንድ ልጅ እንድትወልጂ ነኝ ያውስ ቢሆን ለዚያ ልጆችሽ መች ሞቱ ሀዘን አይግባሽ ታሪክ ቤት ሊሰሩ መንገድ ሄዱልሽ ትላንት ሄጄ መጣሁ ከረጅም ጎዳና ከልጆችሽ አንዱ ከመቃብር ሆኖ ጠየቅኩት ሲቃና ይህን መልአክ ትላከኝ እንደ ነገር ላንቺ እናታችን የኛ እንድትበረቺ አትሰን እናቴ ትበል በርታ በርታ አይንሳፍሳፍ አንደፋ አለላት መከታ ኑሮ ፈረቃ ነው አለላት ምስክ የኔን ስም ይፈጽም መደርሰው ከልክ እንግዲህ እናቴ አፈር ተበላኝ ታኑረኝ በልቧ እንዳትረሳኝ በሙግት ነበረ ያለ ህሊናዬ የናቴ መከራ ሆኖ መከራዬ ተንታይን ተወጣው ፍጆታው ለሌላ የትልሙን ማቃኛ ይፍጠር ሌላ መና ብዙ አንጻር አይነበር እኔ በህይወቴ እየተደቀነ ሲጋረድ ተፊቴ ለከላው ብሞክር ክፉ ክፉነ የናቴን መከራ እሾህ ጉልጥምቱነ የሐዘን ጥቃቷን እያወቀው ልቤ መከራዋን መክላት ዳር ዳሩን ቀንጥቤ አቅሙ በላይ ነገር ተስኖት አካሌ የገደል ስር ጩኸት ሆኖበት ቀበሌ ዝም ብሎ ማዳመጥ ጊዜው እስኪለግስ ሳይወድ በግዴታ ይኸው ሲታገስ ይህን ሁሉ እያየው ስኖር በንጉርጉሮ አጥንቴን ሰበረው የኔ እናት እሮሮ እኔ እንደዚህ ሆኜ ገባሁ ከመቃብር ልጅቱለድ እናቴ የሚያደርሰው ከዳር ይህንን ተናግሮኝ ልጅሽ ጥሎኝ ሄደ ሌላ እንዳልጠይቀው ዛር ሆኖ ነጎደ አላርፍ እንኳን ብሎ ከመቃብር ገብቶ አጥንቱ ነገረኝ ይህን አፋውጥቶ ሐዘንተኛ እናቴ ሐዘንሽ ቢበዛ ሐዘንተኛ እናቴ ጭንቅሽ አንሰፍስፎኝ ገባ በጉልበቴ
ግንባርክና ታየው